አርማ ተብሎ የተሰየመው ዝናብ የቀላቀለ እጅግ ኃይለኛ የውቅያኖስ ማዕበል ዛሬ ሰኞ ረገብ ብሎ ሰሜን ፍሎሪዳና ደቡባዊ ጆርጂያን እያዳረሰ ነው። ምንም እንኳ አርማ በቀላል ማዕበልነት ቢፈረጅም ወይም ቀለል ያለ ነው ቢባልም የአደገኛነቱ ሁኔታ ስጋት ግን አሁንም እጅግ የበረታ ነው። አርማ አሁንም የደቡባዊ ምስራቅ ዩናይትድ ስቴትስ የባህር ጠረፍ አካባቢዎችና ወደቦችን ሊያወድም የሚችል ኃይል እንዳለው የዩናይትድ ስቴትስ ብሔራዊ የሃሪኬን ማዕከል አስጠንቅቋል። የሃሪኬን ማዕከሉ በተጨማሪም አርማ ማዕበል በሰሜን ምስራቅ ፍሎሪዳ፣ ደቡባዊ ምስራቅ ጆርጂያና ደቡብ ካሮላይና ውስጥ ከባድ ማዕበልና ጎርፍ ሊያስከትል እንደሚችል አሳስቧል። ለመሆኑ በእነዚህ የሃሪኬን ወይም በከበደው የውቅያኖስ ማዕበል ውስጥ የሚኖሩ ኢትዮጵያውያን እንዴት ሆነው ይሆን? አቶ ከፍያለው ፈቃደ የፍሎሪዳዋ ከተማ ማያሚ ነዋሪ ናቸው። ማያሚን አርማ በከበደ ሁኔታ ይመታታል ተብሎ ከተሰጋባቸው አካባቢዎች አንዱ ነው። ወደ አቶ ከፍያለው ልውሰዳችሁ።
በጣም አስፈሪ ነበር። እንዳያችሁት በሚዲያውም እንደተላለፈው በጣም አስፈሪ ነበር። ካሁን በፊትም ያው እንደዚህ አይነት ረጅም ጊዜ ተኖርኩ ማያሚ፣ አጋጥሞን ያውቃል። እና በእውነት ይሄኛው በጣም አስፈሪና ትልቅ ሂውጅ የሆነ ነበር ነው እንደሰማችሁት። እና ግን አሁን ተርፈናል።
ከቅዳሜ ጀምሮ ያለውን ሁኔታ እስቲ ያጫውቱኝ። ቅዳሜን፣ ትናንትን እና ዛሬን እንዴት ነው ያለው ሁኔታ?
ቅዳሜ ያው ሁሉም ሰው ቤቱን መሸፈን አለበት፣ መስኮቶቹን፣ በሩን የመሳሰሉትን ሸፍኖ መቀመጥ አለበት። ቅዳሜ ማታ ነው ይደርሳል ተብሎ የነበረው። መጀመሪያ እንደተባለው ያውም እኔ ባለሁበት አካባቢ ነበር አይኑ ያልፋል ተብሎ የነበረው። አጋጣሚ ሆኖ ያው እነሱም እንደገመቱት ወይ ወደ ግራ ወይ ወደ ቀኝ ይሄዳል ስለተባለ እንደው አጋጣሚ ሆኖ እኛን አልፎ ወደ ምዕራብ ነው የሄደው።
እንደውም ያልተጠበቁትና ለሌሎቹ ከለላ ይሰጣሉ ተብለው ይታሰቡ የነበሩት እንደ ታምፓ አካባቢዎችን ነው በኋላ በጣም አስግቶ የነበረው፣ እንደውም በባሰ ሁኔታ።
የስ እንደሱ ነበረ። እንግዲህ ያው ሁኔታው ሁልጊዜ እንደዛ ነው። እነሱ ሲተነብዩ ነገሩን ወዴት እንደሚሄድ ለመገመት አስቸጋሪ ነው። ቢሆንም ግን ያው የከተማዋ አስተዳደሮች ወይም የሀገር አስተዳዳሪዎቹ እንደዚህ አይነት ቅድሚያ ዝግጅት እንዲደረግ በጣም ከሚገባ በላይ ነው የሚሰሩት። እና አሁን እንግዲህ ማያሚ ነው ያለውበት ቦታ በአምስት ዞን ነው የተከፋፈለው። ከዛ ውስጥ በኤ ቢ ሲ ዲ ብለው ነው የከፋፈሉት። ኤ ቢ እና ሲ ደግሞ ግማሽ ያህል ከኔ ቤት ወደ 3 ማይል ርቀት ላይ ያሉትን በሙሉ አካባቢውን ለቀው እንዲወጡ አድርጓቸዋል።
ይሄ እርስዎን ይመለከት ነበረ?
አይመለከተኝም ነበር። አጋጣሚ ሆኖ እኔ ዲ ውስጥ ስለነበርኩኝ ለመውጣት አይመለከተኝም ነበር።
መቼም ያ የማዕበሉ አይን በእናንተ ላይ እንደተፈራው አይለፍ እንጂ የአየሩ ሁኔታ በጣም የተበላሸ እንደነበረ ግልጽ ነው፣ ይታያል። ስፋት ያለውን አካባቢ ስለሆነ የሚሸፍነው ማዕበሉ ምን ያህል ብርቱ ነበረ በእናንተ አካባቢ የዝናቡም የነፋሱም ሁኔታ?
አዎ በጣም ኃይለኛ ነበር። እኛ ጋር አይድረስ አይኑ ስትሆን ወደዛ ቢሄድም የነበረው ንፋስ ዛፎችን ገነጣጥሏል። እዚህ ማያሚ ውስጥ ደግሞ በእያንዳንዱ ሰው ግቢ ውስጥ 2-3 ዛፍ አለ። ያ አሁን እኔ ግቢ ውስጥ 2 ዛፎች ተገነጣጥለዋል። እንደዚሁም ጓደኛዬ ቤት የነበሩ የተተከሉ እንደዚህ እንደ ማንጎ የመሳሰሉት ዛፎች በሙሉ ወዳድቀዋል። መንገዱም ደግሞ በዛፍ ቅርንጫፎች አሁን ተሸፍኖ አንዳንድ መንገዶች እንዳውም ተዘግቷል። አሁን ወጥቼ ነው የተመለስኩት ወደ ቤት እና መብራት የለም። ፖሊሶች ናቸው በየመብራቱ እንትን ላይ ቆሞ የሚንቀሳቀሰውን ሰው እያስተናገዱ ያሉት እና በጣም አደገኛ እና በጣም የሚያስፈራ ሁኔታ ነው የነበረው።
መቼ ነው ኤሌክትሪክ የተቋረጠባችሁ?
ጓደኛዬ ቤት ከቅዳሜ ዕለት ወዲያው እንደጀመረ ንፋሱ እንደጀመረ ነው የተቋረጠው።
አዎ የመጀመሪያዎቹ 1 ሚሊዮን ውስጥ ነው ማለት ነው ያሉ
ነው። አዎ ነው። እኔ ጋር እኔ ቤት ከትላንትና ጠዋት ጀምሮ መብራት የለንም ማለት ነው።
ጎርፍ ነበረ በአካባቢው?
እኔ አካባቢ አልነበረም፣ ግን ከኔ እንዳልኩት እንግዲህ ወደ አንድ 3 ማይል ርቀት ላይ ውሃ አለ። አካባቢ የሚኖሩ ሰዎች አጥለቅልቋቸዋል፣ ቤታቸው ውስጥ ገብቷል ማለት ነው።
እርስዎ የሚያውቁት በህይወትም ላይ በአካልም ላይ የደረሰ ጉዳት ይኖር ይሆን?
እንግዲህ ገና እነሱ እያዩት ነው። በየመንደሩ እየዞሩ ምን ያህል ጉዳት እንደደረሰና ሰው ላይ ጉዳት ደርሶ እንደሆነም እያዩት ነው ያለውን የመንግስት ባለስልጣኖች። እስካሁን ድረስ ማያሚ ውስጥ በዝግጅቱ ላይ የሞቱ 2 ሰዎች አሉ። ከመሰላል ወድቀው መስኮቶቻቸውን በሚሸፍኑበት ጊዜ እንግዲህ አንዳንድ ረጃጅም ቤቶች አሉ። ከዛ ውጪ በዚሁ
ማዕበሉ ከመግባቱ በፊት
ዝግጅቱ በጣም ኃይለኛ ነበር። ውሃ አልነበረም። ይሄ ደረቅ እህል ማንኛውም አይነት እህል ምግብ ለማግኘት በጣም ከባድ ነበር። ያው እኛ እንግዲህ በየጊዜው ይሄኛው የማዕበሉ ወቅት በሚሆንበት ጊዜ ዝግጅት እናደርጋለን። በዛ ምክንያት እኛ ቀደም ብለን ያስቀመጥናቸው አንዳንድ ደረቅ እህሎች ነበሩን ቤት ውስጥ እንጂ በጣም አደገኛ ሁኔታ ነበር እና እጥረትም ነበር።
ለመሆኑ ስንት ኢትዮጵያውያን ትሆናላችሁ ማያሚ ያላችሁ? አቶ ከፍ ያለው
200 በታች ነን ያለ ነው።
እንደዚህ አይነት አካባቢዎች ላይ ብዙ ጊዜ ሰው ከጉዳት ጋር ከአደጋ ጋር ተፋጦ ነው የሚኖረው። በክረምት በመጣ ቁጥር ወይም በጋ በመጣ ቁጥር እንዲህ አይነት ስጋቶች አሉና ምንድነው ለመሆኑ የሚያጣብቀው ከእንደዚህ አይነት የስጋትና የአደጋ አካባቢዎች ጋር ሰውን? ምንድነው እርሶን እዛ የሚያቆዩት? በተደጋጋሚ ነው በተለየ አካባቢ ለእንደዚህ አይነት ማዕበል የሚጋለጠው?
አዎ እንግዲህ ምንድነው አሁን ለማያውቀው ሰው ብዙ ውጪ ሆኖ ለሚመለከተው በጣም አደገኛም ሊመስል ይችላል። አዎ በእርግጥ አደገኛ ነው፣ ግን ይሄ ቅድመ ዝግጅት ማድረግ የሚቻልበት ሁኔታ ነው ያለው። በፈረንጆች አቆጣጠር 1992 ላይ አንድሩ የሚባል ሀሪኬን ነበረ። እሱ ብዙ ጥፋቶችን አድርሶ ከሄደ በኋላ አሁን የሚሰሩት ቤቶች ራስ በኮድ ነው የሚሰሩት። መስፈርቱን የሚያሟላ ቤቶች ናቸው የሚሰሩት። ስለዚህ ምንም እንግዲህ ያው አደገኛም ቢሆን ይህን ያህል ደግሞ ኑሮን ለማካሄድ እንዲያው የሚሸሽበትም ማስወገድ የሚቻል ቦታም አይደለም። ዋናው ነገር ምንድን ነው? ሰዎች ጥንቃቄ አያደርጉ። እንደዛ ማዕበሉ ያን የመሰለ ንፋስ በሚነፍስበት ወቅት ላይ ወደ ቢች አካባቢ ሄደው ለመዋኘት የሚሞክሩ ሰዎች ሁሉ አይተናል በቴሌቪዥን እና
በጣም ብዙ ማስጠንቀቂያዎች ነበሩ።
አንዳንዶቹ ደግሞ አሁን ትላንትና እኛ ቤት ውስጥ ብለን እናይ ነበረ እና አንዳንድ ሰዎች መንደር ለመንደር ያ ሁሉ ንፋስ እየነፈሰ መኪና እየነዱ መንገድ ላይ የሚሄዱ ሰዎች አሉ። እንደነዚህ አይነት ሰዎች ጥንቃቄ የማያደርጉ ካሉ ጥንቃቄ ከተደረገበት መቼም ይህን ያህል የሚያስፈራ ቦታ አይደለም።
አቶ ከፍ ያለውን አመሰግናለሁ። የተከበራችሁ አድማጮች፣ በእነዚህ ችግሮች አካባቢ ያላችሁ የሚደርስባችሁን የምታዩትን እየደወላችሁ አኑሩልን፣ እንዲሁም በኢሜይልም ላኩልን። እናመሰግናለን።